በአንድ የቋንቋዎች ጉባኤ ላይ የቀረበን ጥናታዊ ጽሑፍ መነሻ በማድረግ በተለይ ከአማርኛ ጽሕፈት ወይም ከፊደል ገበታ ጋር ለተዛመደ ቃለ ምልልስ
ከጥናቱ አቅራቢዎች መካከል አንዱ የሆኑትን የካሊፎርኒያ ዩኒቨርሲቲ ዩሲ በርክሊ የአማርኛ መምህሩን አቶ አምላኩ እሸቴን አስተዋውቀን ነበር። እነሆ በቀጠሯችን መሰረት ተመልሰዋል።
አማርኛ በአሜሪካ ቆንጅት፣ እንግዲህ ቀደም ብለን እንዳስተዋወቅ ነው አቶ አምላኩ እሸቴ በድጋሚ ተገኝተዋል። አቶ አምላኩ ጤና ይስጥልኝ።
ጤና ይስጥልኝ አቶ አሉላ።
ጤና ይስጥልኝ አቶ አምላኩ፣ ስለ ጊዜው እናመሰግናለን አስቀድመን።
እሺ፣ እግዚአብሔር ይስጥልኝ። ወይዘሮ ቆንጅት ጤና ይስጥልኝ።
በቀጠሯችን መሰረት የተመለሱበት ቀደም ሲል አንድ የቋንቋዎች ጉባኤ ላይ እርሶና የሙያ አጋሮ ፕሮፌሰር ታፈሰ ወርቅ ያቀረባችሁት የማስተዋወቂያ ጥናት ነበረ። ኢትዮፒክ ስክሪፕት በሚል የአማርኛን የፊደል ገበታ አማርኛ ተናጋሪ ላልሆኑ ሙያ አጋሮቻችሁ ያስተዋወቃችሁበት እዚህ በዩናይት ስቴትስ የቋንቋ መምህራን ለሆኑ ያቀረባችሁበት ነበር መነሻችን። ዛሬ ዋናውን ጉዳይ እንደምንነጋገር በቀጠሮ የተለያየ ነው። ዋናው ጉዳይ እንግዲህ አማርኛ በአሜሪካ ነው። አቶ አምላኩ፣ በበርካታ የዩናይት ስቴትስ ዩኒቨርሲቲዎች የአማርኛ ቋንቋ የሌሎች ሀገር ቋንቋዎች በትምህርት መልክ እንደሚሰጡ ይታወቃል። የአማርኛ ቋንቋን 10 እና 15 ዓመታት በፊት አንዳንድ ዩኒቨርሲቲዎች በስም ሲጠሩ እናስታውሳለን። መምህር ስለሆኑም በተመሳሳይ የእርስዎን መሰል ስራ ላይ ያሉ ሌሎችንም ያውቁ ከሆነ የትኞቹ የዩናይት ስቴትስ ዩኒቨርሲቲዎች የአማርኛ ቋንቋን ያስተምራሉ በዚህ ሰዓት እርስዎ እስከሚያውቁ ድረስ?
እሺ፣ እግዚአብሔር ይስጥልኝ። ከጥያቄህን ከመመለስ በፊት ያው እኔም አንተ እያልኩ ስለሆነ አንተ እየተባልኩ እንድቀጥል ይፈቀድልኝ። እና ወደ ጥያቄው ስንሄድ እውነት ለመናገር እኔም ወደዚህ ስራ እስከምገባ ድረስ ወደ ዩኒቨርሲቲ ኦፍ ካሊፎርኒያ እስከምቀላቀል ድረስ አማርኛ በአሜሪካ ዩኒቨርሲቲዎች ምን ያህል እንደሚሰጥ በደንብ አላውቅም ነበር። እና እኔ ከገባው በኋላ ነው ለማየት የሞከርኩት። ማየት ከጀመርኩ በኋላ ግን በጣም በብዙ ዩኒቨርሲቲዎች እንደሚሰጥ ለማወቅ ችያለሁ። እና ከእኔ ጋር ባለፈው አቅርቦቱን ያቀረበችው ፕሮፌሰር ታፈሰ ወርቅ ገበየሁ በሃዋርድ ዩኒቨርሲቲ እኔ ከገባው በኋላ ነው ማለት ዩኒቨርሲቲ ኦፍ ካሊፎርኒያ ከተቀላቀልኩ በኋላ በርክላይ ከተቀላቀልኩ በኋላ ነው ከእሷ ጋር የተዋወቅኩትም። በብዙ ዩኒቨርሲቲዎች ይሰጣል። አንዳንድ ዩኒቨርሲቲዎች በበጀት እጥረት ያቋርጡታል፣ እንደገና ይጀምራሉ። ግን እንደው ማቃቸውን ለመጥቀስ በቦስተን ዩኒቨርሲቲ፣ በሃዋርድ ዩኒቨርሲቲ ቅድም እንዳልኩት፣ ኢቨን በሃርቫርድ ዩኒቨርሲቲ፣ በፔንስልቬኒያ ዩኒቨርሲቲ፣ ኢንዲያና ዩኒቨርሲቲ እንደሚሰጥ አውቃለሁ። እና ኢንዲያና ዩኒቨርሲቲ በጣም ትልቅ የአፍሪካን አሜሪካን ስተዲስ ብዙ የአፍሪካ ቋንቋዎች እንደሚሰጥበት አውቃለሁ። አፍሪካ ቋንቋዎች መምህራን ማህበርንም በደንብ እያሳለጠ እየተከታተለው ያለው የኢንዲያና ዩኒቨርሲቲ አንዱ ዋነኛው ነው።
ቀደም ያለም ነው እሱ እንደተረዳሁት፣ በተለይ በአማርኛ ቋንቋም ቀደም ካሉት ውስጥ ይመስለኛል።
ቀደም ካሉት ውስጥ እንደሚሆን እኔም ግምት አለኝ። ግን ምን ያህል ይቀድማል እስከ ኢንዲያና ዩኒቨርሲቲ ውጭ ሌሎች ዩኒቨርሲቲዎች አሉ ወይ ቀደም ያሉ፣ እሱን ጥናት ማድረግ ወይም ደግሞ በደንብ መመልከት ያስፈልጋል።
ሌሎች የአፍሪካ ቋንቋዎችም በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ይሰጣሉ። ቀደም ብለውም ጠቀስ አድርገውት ነበረ። የትኞቹ ቋንቋዎች ናቸው እንደ በብዛት እየተለመዱ እየተሰጡ ያሉት? አቶ አምላኩ፣
እኔ በማስተምርበት ዩኒቨርሲቲ ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌይ በዋናነት ብዙ ቋንቋዎች ይሰጣሉ። የአውሮፓ፣ የኤዥያ ቋንቋዎች ግን ከአፍሪካ ቋንቋዎች ውስጥ አማርኛ፣ ስዋሂሊ እና ኢግቦ ናቸው ሶስቱ። ግን ሌሎች ዩኒቨርሲቲዎች ሌሎች ቋንቋዎችንም የእኛዋኑ የኢትዮጵያ ቋንቋዎች የሆኑ ትግርኛ፣ ኦሮምኛ ጨምሮ ይሰጣሉ። አሁን ዩኒቨርሲቲ ኦፍ ካሊፎርኒያ በነገራችን ላይ ወደ 10 ካምፓሶች አሉት በየከተማው፣ ኤልኤ፣ በርክሌይ፣ ሪቨርሳይድ እየተባሉ ወደ 10 ካምፓሶች አሉ። ኦንላይን ሲስተም አለን እና በዛ አሁን አማርኛን ከ10 ካምፓሶች አማርኛን መውሰድ ይችላሉ። እንዲሁ በኤልኤ ደግሞ አማርኛም ትግርኛም እንደሚሰጥ ታውቃለህ እና የተለያዩ ዩኒቨርሲቲዎች የተለያዩ አፍሪካ ቋንቋዎችን ያስተምራሉ።
አቶ አምላክ ወደ አማርኛው ነው የምንመለሰው፣ ግን እግረ መንገዶን የታዘብኩትን አስተያየት ሰጥተውበት ቢያልፉ እንግዲህ የደረጀ የቋንቋ መሰረት ያላቸው በብዙዎችም የሚነገሩት የተለየ ቦታ የሚሰጣቸው ይመስላል። ስዋሂሊ ከ20 በላይ ዩኒቨርሲቲዎች ውስጥ እንደሚሰጥ ለመመልከት ችያለሁ። እርስዎ የተመለከቱት ያዩት ነገር አለ? ስዋሂሊ የተለየ ትኩረት ያገኘ ስለመሰለኝ ነው።
ምናልባት እዚህ እኔ የግል አስተያየቴ ነው። የተለየ ትኩረት ማግኘት ሳይሆን የሰው የቋንቋው ባለቤቶች የተለየ ጥረት ስለሚያደርጉ ብዬ አስባለሁ። በተለይ ከዚህ ከባልደረባዬ ከተረዳሁት፣ ባልደረባዬ በቋንቋው እዚህ ሀገር የዩኒቨርሲቲ ጥናቱን ያካሄደ ነው እና ከኔ ቀድሞም ነው የተቀጠረው። የተለየ ጥረት እንደሚያደርግ አይቻለሁ። እና ለቋንቋዎች እዚህ የአሜሪካ ዩኒቨርሲቲዎች ለአንድ ቋንቋ የተለየ ትኩረት መስጠታቸው ሳይሆን የቋንቋው ባለቤቶች የሚያደርጉት ጥረት ነው። አሁን የኤዥያ ቋንቋዎች እንደ ጃፓንኛ፣ ቻይንኛ አይነት ቋንቋዎች በዲፓርትመንት ደረጃ ነው፣ እንደኛ እንደ አፍሪካ ቋንቋዎች በኮርስ ደረጃ ሳይሆን ወይም ደግሞ በዩኒት ደረጃ ሳይሆን በዲፓርትመንት ደረጃ አላቸው የአውሮፓ ቋንቋዎችና የኤዥያ ቋንቋዎች። ያ የቋንቋ ባለቤቶቹ ጥረትና ፈንዲንግ ነው የሚያሳየው። ዩኒቨርሲቲዎች የተለየ ፈንድ ካገኙ ወደ ዲፓርትመንት ያሳድጉታል፣ ትኩረት ይሰጡታል። እና እንደው ጥያቄውን ባጭሩ ለመመለስ የቋንቋ ባለቤቶች ጥረት እና የዛ ቋንቋ ተናጋሪዎች ወይም ደግሞ ባለቤቶች ሆነው የቋንቋው ተናጋሪዎች ሆነው ባለሀብቶች የሆኑ ባህላቸውና ቋንቋቸው እንዲስፋፋ ገንዘባቸውን ወደዛ ማፍሰስ ሲችሉ ዩኒቨርሲቲዎችም ትኩረት ይሰጣሉ፣ ቦታ ይሰጣሉ።
አቶ አምላኩ ይሄ የበጀት እጥረት ሲሉ ያነሱት በተደጋጋሚ የሚከሰት ነገር ነው? በተለያዩ እንደው የሚያውቁት ነገር ካለ ያው ዳሰሳ ያስፈልጋል ብለዋል ቀደም ብሎ በሌሎች ጥያቄዎች ዙሪያ። ግን ይሄንን በሚመለከት የመቋረጡ የመጀመሩ ነገር ከምን ጋር የተያያዘ ይመስሎታል?
የአሜሪካ መንግስት የዲፓርትመንት ኦፍ ኤጁኬሽን ለየተለያዩ ፎሬን ላንጉጅስ የሚመድበው ገንዘብ አለ። ከዛ ውጭ ደግሞ ሌሎች የተለያዩ ግራንቶች ከለጋሾች መገኘት መቻል አለባቸው እና የአፍሪካ ቋንቋዎች ያሉት በነገራችን ላይ በአብዛኞቹ ዩኒቨርሲቲዎች ዲፓርትመንት ኦፍ አፍሪካን አሜሪካን ስተዲዝ በሚባሉ ዲፓርትመንቶች ስር ነው እና ያ ዲፓርትመንት አሁን ዩሲ በርክሌ ውስጥ ዲፓርትመንት ኦፍ አፍሪካን አሜሪካን ስተዲዝ አለ። እንደገና ደግሞ ሴንተር ፎር አፍሪካን ስተዲዝ የሚባል አለ እና ሴንተር ፎር አፍሪካን ስተዲዝ ከሚያገኛቸው ግራንቶች አንድ ወደ ዲፓርትመንቱ ቋንቋዎችን ለማስተማር ፈሰስ ያደርጋል እና እንደገባው አሁን በትክክል አላስታውሰውም የግራንቱን ስም፣ ያ ግራንት ድጋሜ ማግኘት አልቻሉ። ስለዚህ የኛ የመቀጠር ቋንቋውን የማስፋት ለምሳሌ የሚሰጡት የአማርኛ ቋንቋ ኮርሶች ከአንድ አስተማሪ በላይ ቢሆኑ ሌላ ተጨማሪ አስተማሪ ለመቅጠር የግድ ፈንዲንግ ያስፈልጋቸዋል። ያ ካልተገኘ አይቀጥሩም። ስለዚህ የሚጨመሩት ኮርሶች ይታጠፋሉ ማለት ነው።
የበጀት ጉዳይ እንዳለ ሆኖ አቶ አምላክ እሱም ሊመለከተው ይችላል። በዋናነት ግን እነኚህ ቋንቋዎች በእነኚህ ዩኒቨርሲቲዎች ሲሰጡ ከአንዱ የሌላው ሊለያይ እንደሚችልም ከግምት አስገብተን፣ ምንድን ነው ግን በዋናነት የምታስተምሩት? እርሱ አሁን ላይ የራስዎን ምሳሌ ቢያደርጉ ሌሎች የሚያውቋቸውንም መምህራን ቢወስዱ፣ ማንስ ነው ተማሪያችሁ በቀዳሚነት?
እሺ፣ በጣም ጥሩ ይመስለኝ። የምናስተምረው እነማንን ነው ለሚለው አብዛኞቹ የኢትዮጵያውያንና የኤርትራውያን ልጆችን ነው። እዚህ ሀገር ተወልደው ያደጉ በልጅነታቸው የመጡ እና ዩኒቨርሲቲ ሲገቡ ከአሁን በፊት ከቤተሰባቸው በሃይ ስኩል ወይም በተለያዩ ደረጃዎች ካልተማሩ እድሉን ሲያገኙ ዩኒቨርሲቲ እንደ ኢሌክቲቭ ኮርስ ይሰጣቸዋል። ክሬዲትድ ነው ማለት ግሬድ የሚሰጠው እንደ ሌሎች ኮርሶቻቸው የሚታይ ሆኖ የእናት አባቶቻቸውን ወይም ደግሞ የባህላቸውን መገለጫ የሆነውን ቋንቋ መማር እድል ሲያገኙ ያን ይጠቀሙበታል። ስለዚህ አብዛኞቹ የኢትዮጵያውያን እና የኤርትራውያን ልጆች ናቸው። ግን አልፎ አልፎ ደግሞ ከኢትዮጵያ ጋር የተገናኘ ጥናት የሚያደርጉ አሁን አንድ ፒኤችዲ ተማሪ ነበረኝ፣ ነጭ አሜሪካዊ። በፊተኛው ሴሚስተር አሁን በጨረስኩ ሴሚስተር ደግሞ ከኢትዮጵያውያንና ከኤርትራውያን ተማሪዎች ጋር ደግሞ አንድ ኬንያዊ ነበረኝ። ስለዚህ ማንኛውም ፍላጎቱ ያለው መማር ይችላል። ግን በአብዛኞቹ ለጠየቀኝ ኢትዮጵያውያንና የኤርትራውያን ልጆች ናቸው። ሁለተኛውን ጥያቄ ለመመለስ ምንድን ነው የምታስተምሩት ስላልከው፣ የምናስተምረው እንደ ተማሪዎቹ ደረጃ የአማርኛ ጀማሪ ደረጃ አለ፣ መካከለኛ ደረጃ አለ፣ ከፍተኛ ደረጃ አለ። ስለዚህ ኤሌመንትሪ አማሪክ ዋን ኤንድ ቱ አለን፣ ኢንተርሚዲየት አማሪክ ዋን ኤንድ ቱ አለን። ስዋሂሊ አሁን በአድቫንስድ ደረጃ አለው፣ ሶስት ኮርሶች አሉ ስዋሂሊ በየሴምስተሩ። አማርኛ ግን ሁለት ነው ያለው ኤሌመንተሪ እና ኢንተርሚዲየት ኤሌመንተሪ 1 ኤሌመንተሪ 2 ኢንተርሚዲየት 1 ኢንተርሚዲየት 2 ስለዚህ አንድን ኮርስ ለሁለት ሴምስተር ይወስዱታል አድቫንስድ ግን ያው ቅድም ከተነጋገርንባቸው ነገሮች ጋር ተያይዞ አድቫንስድ ሶስተኛ ኮርስ ገና አልጀመርንም በዩሲ በርክሊ
ይሄም ከበጀት እጥረት ጋር ነው የሚያያዘው እንደ ስዋሂሊው ላቅ ባለ ደረጃ ለማስተማር አለመቻሉ
በተወሰነ መልኩ ከበጀት ጋር ሊገናኝ ይችል ይሆናል በእርግጠኝነት ግን እሱ ጋር የተገናኘ ነው ማለት አልችልም ግን ምንድነው የተማሪ ቁጥርም አንድ ተማሪ ለምሳሌ የመጀመሪያውን ደረጃና መካከለኛውን ደረጃ ኮርሶች ከጨረሰ በኋላ ሶስተኛውን ደረጃ ለመውሰድ መከተል መቻል አለበት። ተማሪው ካልከተለ ኮርሱ አይኖርም። ስለዚህ በተማሪ ምዝገባም የሚወሰን ነው ይሄ ኮርሱን የማስፋት ሁኔታ።
እርሱ የዓለም አቀፍ ቋንቋዎች ጥናት አጥኚ ወይም ተማሪ ነበሩ። በእንግሊዝኛ መምህርነት ነው ያገለገሉት። ኢትዮጵያ ውስጥ በመምህርነት አገልግለዋል ረዘም ያሉ አመታት። እዚህ ሀገርም ከመጡ በኋላ አስተርጓሚነቱን ጨምሮ የጽሑፍ ስራዎችን ሰርተዋል። ነገር ግን ይሄዱት አሁን አማርኛን ወደ ማስተማር ነውና ምን ይመስላል ሽግግሩ? እስኪ ስለ ራስዎ እንደው ባጭሩ ይንገሩን።
እግዚአብሔርስልኛ ሳሉላ እኔ የተማርኩት አው ፎሬን ላንጉጅስ ኤንድ ሊትሬቸር እንግሊዝኛ ሜጀር ማይነር ፍሬንች እና ሳስተምር የነበረውም እንግሊዝኛ ነው። እዚህ ሀገር መጥቼ ደግሞ እንደገና ራሴን ወደ አማርኛ አስተማሪነት ቀየርኩ። ግን ሂደቱ ባንዲ አይደለም። መጀመሪያ ትራንስሌሽን ሰራ ነበር ከዛ በፊት ከአማርኛ ወደ እንግሊዝኛ ከእንግሊዝኛ ወደ አማርኛ የብዙ አመት ትራንስሌሽን ወይም ትርጉም ስራ ሰርቻለሁ። ከዛ ደግሞ እዚህ ሀገር መጥቼ ያለውን ችግር ስረዳ ያው የዚህ ሀገር ወላጆች ልጆቻቸውን ለማስተማር ጊዜ አይኖራቸውም። ጊዜ ቢኖራቸውም ልጆቹ አብዛኛውን የሚያሳልፉት ትምህርት ቤት ነው። ከወላጆቻቸው ጋር የሚሆኑበት ጊዜ በጣም ውስን ነው እና ትምህርት ቤት በሚያሳልፉበት ጊዜ ደግሞ ከአሜሪካውያን ልጆች ጋር ስለሆነ የአማርኛ ነገር ወደ አእምሯቸውም በጭራሽ ሊመጣ አይችልም እና ከዛ አንጻር ለማስተማር የምጠቀምባቸውን ማቴሪያሎች ወይም ጽሁፎች ወደ ለዚህ ሀገር ልጆች በሚስማማ መልኩ አማሪክ ፎር ፎሬነርስ ኤንድ ዘ ኢትዮጵያን ዳያስፖራ ፍሮም ቢግነር ቱ ኢንተርሚዲየት ብዬ አንድ መጽሐፍ አሳተምኩኝ። ያ መጽሐፍ ነው አሁን ወደዚህ ወዳለሁበት ስራም እንደዚህ ሽግግሩን ያፋጠነልኝ ወይም ደግሞ ቀላል ያደረገልኝ እና አሁንም ያው ሁለተኛ መጽሐፍ በማስተምራቸው ጽሁፎች ማለት ማስተምርባቸውን ወደ መጽሐፍ ለመቀየር ይቀለኛል። እንግዲህ ጊዜ በፈቀደ አቅም በፈቀደ መሰረት ወደፊት ሌላ እንዲሁ ሌላ መጽሐፍ ለማውጣት ጥረት አድርጋለሁ። ይሄን ይመስላል ትራንዚሽኑ። አቶ አሎላ
አመሰግናለሁ። አማርኛ በአሜሪካን መልከት ለማድረግ ወዲሁም ደግሞ አቶ አምላኩና እርሳቸውን የመሰሉ ኢትዮጵያውያን መምህራን በተለያዩ ዩኒቨርሲቲዎች ውስጥ በማስተማር ጥረት ላይ ያሉትን ዛሬ ደግሞ የተረዳ ነው። ቀደም ሲል ጀምሮ በተለያዩ ዩኒቨርሲቲዎች የኢትዮጵያ ቋንቋዎችን በአማርኛ የሚያስተምሩ መኖራቸውን ብናውቅም ያን እንዲስፋፋ የሚያደርጉትን መሰረታዊ ምክንያቶችም ጠቁመውናል። አንድም ሁለትም ሶስትም ነገሮችን ማየት የምንችል ይመስለኛል። በሌላ ጊዜ ሙሉ በሙሉ ትኩረቱን እዛ ላይ ያደረገ ውይይት እንቃኛቸዋለን። ለአሁኑ ግን አቶ አምላኩ እጅግ አድርገን እናመሰግናለን ለጊዜው። ሌላ የቋንቋዎችንም ሆነ ስነ ጽሁፍ ጉዳዮች የሚመለከቱ አጋጣሚዎች እንደሚያገናኙን ተስፋ እናድርግና ለአሁኑ አመስግንን እንሰናበት። እግዜር ይስጥልን።
እሺ፣ ግን ስለሰጣችሁኝ አገሮ ቆንጆች አቶ አሉላ እኔም በጣም አመሰግናለሁ።
እናመሰግናለን አቶ አምላኩ።